የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 23 2011 ዓ.ም ተመረጥ ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
ጠቅላይ ሚኒስትር አብይ አህመድ በመንበረ ስልጣን ላይ ነገ አንድ አመት ይሞላቸዋል።
ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድነው አገር በጀ ነው ሆኖ ያለ?
የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው ያለ ምን ኖሮ ማለት ነው።
የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፋቸው ከሚቀበላቸው ጉዳይ ነው።
ማይክሮፎኖቻቸውን ይዘው ወደ የቦታው የተንቀሳቀሱ ዘጋቢዎቻችን የጠየቁት አስተያየትን ቀንጨብ አድርገን ያሰማናችሁ በዛሬው ዝግጅት ይዘነው እንመለሳለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ኮሚቴ ካሉት አብዛኞቹ ዲሞክራቶች የልዩ ካውንስል ሮበርት ሙለር የምርመራ ውጤት ሙሉ ይዘት ለምክር ቤቱ እንዲቀርብ ጠይቀዋል። ሩሲያ ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ሙለር ሲመረምሩ መቆየታቸው የሚታወቅ ነው። የህዝብ ተወካዮች ምክር ቤት የፍርድ ኮሚቴ 400 ገጽ የሚሆነውን የምርመራ ዘገባና ተያያዥ ማስረጃዎች በሙሉ እስከ ነገ ባለው ጊዜ ለኮሚቴው እንዲያቀርብ ጠይቋል።
የሰሜን ኮሪያው መሪ ኪም ጆንግ ወንድምን በመግደል ከተጠረጠሩት መካከል አሁን በማሌዥያ እስር ቤት የቀረችው አንዲት ቪየትናማዊት ብቻ መሆኗ ታውቋል። የዶና ቺን ሁንግ ጠበቃ ተከሳሿ በአደገኛ መሳሪያ ጉዳት በማድረስ ወንጀል ጥፋተኛ መሆኗን ዛሬ አምናለች ብሏል። ሁንግ አቻምና የካቲት ወር ላይ ቪኤክስ የተባለውን መርዛማ ጋዝ ኳላላምፑር አውሮፕላን ማረፊያ በነበረው ኪም ዮንግናም ፊት ላይ በመቀባት ነበር የተከሰሰችው። ሲቲ አይሻ በተባለች በኢንዶኔዥያ ተወላጅ ላይ ተመስርቶ የነበረው የግድያ ክስ ባለፈው ወር ተሰርዟል። አራት የሰሜን ኮሪያ ተወላጆች የሆኑ ተጠርጣሪም ኪም በተገደለበት ዕለት ከሀገሪቱ ጠፍተው በመውጣታቸው የታሰሩ ተጠርጣሪዎች ሁለቱ ሴቶች ብቻ ናቸው።
የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን የፍትህ የልማት ፓርቲ ትላንት በተካሄደው አካባቢያዊ ምርጫ ጉልህ ሽንፈት ደርሶበታል። መዲናዋ አንካራን ጭምር ሊቆጣጠር አልቻለም። የኢስታንቡል የምርጫ ውጤት ተቀራራቢ በመሆኑ ሁለቱም ወገኖች አሸንፈናል እያሉ ናቸው። ሌላው ተቀራራቢ ውጤት ያገኘው ተወዳዳሪው ተቃዋሚ ሪፐብሊካን ህዝባዊ ፓርቲ ነው። ኤርዶዋን ኢስታንቡል ላይ ለጋዜጠኞች በሰጡት መግለጫ ፓርቲያቸው መሰናክል ደርሶበታል ካሉ በኋላ ከምርጫው ውጤት እማራለሁ ብለዋል።
የቬንዙዌላ ፕሬዝዳንት ኒኮላስ ማድሮ በሀገሪቱ ቴሌቪዥን ባደረጉት ንግግር የሀገሪቱ የኤሌክትሪክ መብራት አቅርቦት መጠን ለ30 ቀናት ያህል ውስን እንደሚሆን አስታውቋል። በራሽን የማከፋፈል ውሳኔ መንግስት ለውሃና ለኮሙኒኬሽን መሰረተ ልማት አያያዙ ይረዳል ሲሉ ማድሮ ተናግረዋል።
በመድረክ ስሙ ኔፕሲ ሃስል በሚል የሚጠራው ኤርትራ አሜሪካዊ የሙዚቃ ሰው ኤርሚያስ አስገዶም በሰው እጅ ነፍሱ እንደጠፋ የሎስ አንጀለስ ፖሊስ ይፋ አድርጓል። ከ33 ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ ጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰብ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ኔፕሲ ሃስል ባለፈው የአውሮፓ ዓመት ለገበያ ያቀረበው ቪክቶሪ ላፕ አልበም በሙዚቃው ዓለም ትልቅ ስም ለሚሰጠው የግራሚ ሽልማት ከመታጨቱ በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ ምርጥ 200 ሙዚቃዎች ዝርዝር ላይ አራተኛ ላይ ተቀምጧል። ኤርሚያስ የተገደለው ማራቶን ከተሰኘው የልብስ መደብሩ አጠገብ ነው።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀዳሚው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣን ከያዙ ነገ አንድ ዓመት ይሞላቸዋል። በኢትዮጵያ የሚገኙ ዘጋቢዎች ወደ ተለያዩ ቦታ ተዘዋዝረው አስተያየቶችን አጠናቅረዋል። የአዳማው ዘጋቢያችን ሙክታር ጀማል ያነጋገራቸውን ነዋሪዎች አንድ አመቱ እንዴት አለፈ ብሏቸዋል።
እኔ ከድር ባላለሁ ያዳማ ነው ምኖረው። በጥንካሬ በኩልም ማየው ዶክተር አብይ ከመጣ በኋላ አቺ ሀገር ልትበታተን በደረሰችበት ሰዓት ዶክተር አብይ መጥቶ ሀገሪቷን በማረጋጋቱና ሰላም በመፍጠሩ ሰላም ሀገሪቷ በመሆኑና ያለውን ችግር በማረጋጋቱ ዶክተር አብይ ትልቅ ሚና ተጫውቷል ብዬ ነው ማምነው። አንደኛው በሁለተኛ ደረጃነት ደግሞ በጣም ለ27 አመት ተለያይቶ የቆዩ በተለይ በኢትዮጵያና በኤርትራ መካከል ያለው ነገር ዓለምን ያስደመመ አፍሪካን ያስደመመ ትልቅ ተአምር የሰራበት ዶክተር አብይ ነው። ዶክተር አብይ ከመጣ ጊዜ ጀምሮ ይሄን የኢትዮጵያን ህዝብ ሙሉ በሙሉ ይታሰሩ የነበሩትን ሰዎች በአጠቃላይ ይቅርታ በማድረግ የፖለቲካ እስረኛ ሙሉ ለቋል። ወንጀለኛ አይደለም የፖለቲካ እስረኛ ለቋል። መሻሻል አለበት ብዬ የማስበው የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው የምንኖረው ማለት ነው። ሁለተኛ ወደ ሰፊነቱ ጥሩ ሆኖ ይሄ ሰፊነቱ ባይበዛ በልኩ ቢደረግ።
እኔ ስሜ ሳራ ዱቤ ይባላለሁ። የሻሸመኔ ከተማ ነዋሪ ነኝ። ዶክተር አብይ ዘመን በዝግባን ዘመን ብዙ ለውጦችን አይተናል። አንድነት የሚለው ነገር ሳንበተን አንድ ሆነን እንኑር የሚለውን ነገር እንደ መፈክር ያዘውን በተግባር ምድር ላይ እያሳየን ያለ ጀግና ነው። ይህን እሱ ያመጣልንን የአንድነት ኃይል ይዘን እኛ የኢትዮጵያ ብሔር ብሔረሰቦች ጥረን ተዋደን ተቻችለን ሳንበታተን በአንድነታችን ሰብተን ለሀገራችን ለኢትዮጵያ ጥሩ ምሳሌ የሆነን አፍሪካ እና ለዓለም አቀፍ ጥሩ ምሳሌ መሆን አለብን። የአብይን አርያና የአብይን መንገድ መከተል መቻል አለብን። አብይ በዚህ አንድ አመት ውስጥ ትልቅ ለውጥ አሳይቶናል። እኔ አሁን የህግ የበላይነትን በተመለከተ የህዋነት እንዳለ ሆኖ ተፋቅሮ ተዋዶ አብሮ በሰላም መኖር እንዳለ ሆኖ ይሄን ተገን በማድረግ የዚህን አገር ሰላም የማይፈልጉ ከሌት ተቀን ተኝቶ የማያድሩ ዜጎች አሉና እነዚህን ዜጎች ለይተን አውጥተን መንግስት ብቻ ሳይሆን ህብረተሰቡ ራሱ ከጎረቤቱ ከቤቱ አንስቶ ጽንፈኛውን መጥፎውን አካል መንጥረው አውጥቶ ለህግ ሰጥቶ የህግ የበላይነት መከበር አለ።
እኔ ቦንሳ እውነቱ ረና እባላለሁ። የምኖረው አዲስ አበባ ነው። ዶክተር አብይ ስልጣን ከያዙ ሀገር ውስጥ ካለው የፖለቲካ ሪፎርም በተጨማሪ በአፍሪካ ቀንድ አካባቢ ያለውን የሰላም እርስ በርስ የመነጋገር ድርሻ ከኢትዮጵያ ከኤርትራ ጋር ካላት በተጨማሪ ማለት ነው ያንን የሰሩት እንደ ጥሩ ማሳያ በዓለም አቀፍ ደረጃም የተወደደላቸው መሪ ሆኗል። እንዳውም ከዛም አልፎ በአረብ ባህረ ሰላጤ ሀገራት ጋር ያለው ከነ ካታር፣ ከነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ እነዚህ ጋርም ያላቸውን ሪሌሽን እዛም አካባቢ ያላቸው ተቀባይነት በትላልቆቹ አውሮፓ ሀገራት ያላቸውን በትልቅ የዲፕሎማሲ ድል ልናይ እንችላለን። ምንድን ነው የኔ ስጋት? አሁንም ይሄ የፖለቲካ ምህዳሩ ዝም ብሎ ልቅ የሆነ ነጻነት እየሆነ ይመስለኛል። መንግስትም ይሄ ህዝቡ ራሱ ይሄንን ከዚህ በፊት የነበረውን ቁርሾውን እንዲያራግፍ እንዲያወጣ ዝም ብሎ ልቅ የሆነ እንትን ይመስለኛል እና ይሄኛው በእኔ ግምት ገደብ ሊኖረው ይገባል። ምንም እንኳን አሁን በየቦታው የምናያቸው ረብሻዎች፣ በየቦታው የምናያቸው ራስን እንደ መንግስት የመሾም በየሰፈሩ የጎበዝ አለቃ መነሳት፣ እነዚህ ሁሉ የፖለቲክ ይሄ ምህዳሩ ዝም ብሎ ያለምንም ገደብ ዝም ብሎ መለቀቁ ይመስለኛል እና ይሄ ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ።
ፍንገርማ እባላለሁ። የምኖረው ዳኔ ወዴ ነው። አንደኛ ዶክተር አብይ ስልጣን ከመጡ በኋላ በዚህ በ365 ቀን ውስጥ የሰሩት ዋነኛ ነገር ቢኖር ውጭ ያሉ የፖለቲካ ፓርቲዎች በፊት በአሸባሪነት በተለያዩ ነገሮች ሲፈረጁ የነበሩት በነጻነት ወደ ሀገር ገብተው እንዲታገሉ ማድረጋቸው አንድ በበጎ የሚነሳ ነገር ነው። ሁለተኛ ሰዎችም ሆኑ የፖለቲካ ፓርቲዎች ህግን ሳይጻረሩ ወይም ተስፋ ሀሳባቸውን በፈለጉት መንገድ የመግለጽ መብት መሰጠቱ ይሄ ማለት የኢትዮጵያ ህዝብ ከዚህ በፊት ሲነፈግ የነበረው መብት ነው። ይሄን መብት መስጠታቸው አንድ ነገር ነው። ሌላ ሶስተኛ ማነሳው ነገር ቤተሰብ፣ ለምሳሌ ዶክተር አብይ ብዙ ግብጽ ይሄዳሉ፣ የተለያዩ የውጭ አለማት ይሄዳሉ። በእስር የሚሰቃዩትን ከእስር አስፈትተው በራሳቸው ፕሌን ኢቨን ይዞ እስከ መምጣት ድረስ ይደርሳሉ። ይሄ በሚነሳ ነገር ነው።
እንዲሻሻል የምፈልገው ነገር አለ። በፌደራሊዝም ተጠብየር በየሰሞች የሚጠየቋቸው ብዙ ጥያቄዎች አሉ። በፌደራሊዝሙ ፋቆ የራሳቸው ማንነት ለማግኘት የሚጥሩ ሐሳብ አለ። የሲዳማ ማህበረሰብ ማንሳት ይችላል፣ አማራ ውስጥ የከማንት ማንሳት ይችላል፣ ኦሮሚያ ውስጥ ብሔራዊ ቋንቋ ኦሮሚያ ብሔራዊ ቋንቋ እንዲሆን የመጠየቅ ጥያቄዎችን ሊሆን ይችላል። እነዚህን ጥያቄዎች ለመመለስ የሚያስችል ሂደቶችን ወይም የሚያስችል ድርጊቶችን ከስር መጥረግ አለባቸው ብዬ አምናለሁ።
የባህር ዳሯ ወኪላችን አስቴር ምስጋናው ዛሬ የተዛዛረች የከተማው ነዋሪዎችን አነጋግራለች። የጠቅላይ ሚኒስትር አብይ አህመድን ያንድ አመት ጉዞ እንዴት አያችሁ ስትልም ጠይቃለች።
ወይዘሮ ለምለም ተባላል ይባላለሁ። 75 አመት ይሆነኛል። በዚህ 75 አመት እድሜ 3 መንግስቶችን አይቻለሁ። እኔ ሰውየውን ሁሉን በማስታረቁ ሰላም ነገር በመፈለጉ በሁሉ ነገር እኔ ሰውየው አሰራሩ ላይ ትንሽ እሉንታ ያዘው እንጂ መንግስትነቱ አምጡ ድገሙ ቢባል አይገኝም። እርምጃ ባለመውሰዱ ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድነው አገር በጀ ነው ሆኖ ያለ።
ስሜ ተሾመ ግርማ ባላለሁ። ምኖረው ባህር ዳር ከተማ ሲሆን ሐሳብን በነጻነት የመግለጽ ችግር ነበር ባለፉት 27 አመት። እሱ ችግር እንዲፈታ ጥረት አድርጓል። በርካታ ፍልሰተኞች ተፈተዋል። እንደዚሁ በሐሳብ ልዩነት ምክንያት አገራቸው መግባት የማይችሉ የነበሩት ያዩ ፖለቲካዎች ወደ አገራቸው መግባትና ሐሳባቸውን በነጻነት የመግለጽ እድል አግኝተዋል። ይሄኛው ምራፍ በጣም ብዙ ሀገራችን ተስፋ ያየንበት እኛም በአማራ ክልል ነዋሪዎች ከፍተኛ ድጋፍ ከዚህኛውም አካባቢ የተለየ ድጋፍ ያደረግንበት ምራፍ ነበር። በእኔ እይታ ተስፋችን ወደ መጨለም የሄደበት የማስበው ኢንጂነር ታከለ ኡማን አዲስ አበባ ከንቲባ አድርገው መሾም ሲጀምሩ እኔ በራሴ በለውጡ ላይ ጥርጣሬ አሳድሮብኛል። ሁለተኛው ቡራዩ ላይ የሰባዊ መጥሰትና ችግር ሲደርስ ተመጣጣኝ የሆነ ህግ የማስከበር አጸፋ መወሰድ ሲገባው እሱ መሆን አልቻለም። በሶስተኛ ደረጃ በለገጣፎ የደረሰው የመፈናቀልና የሰባዊ መጥሰት አልሰማውም በሚል ከሳቸው በማይጠበቅ የሰጡት ምላሽ በጣም አሳዝኖኛል። ጆዋርና እሱ የሚመራውን ኦኤምኤን የተባለ ሚዲያ የታገሱ ሰው በሰላማዊ መንገድ አዲስ አበባን የሁሉም ኢትዮጵያ ያደርጋል ብሎ የሚታገለውን እስክንድር ነጋ ላይ ግን ጦርነት ማለታቸው ሌላኛው ለውጡን ወደ ተቀጣይ ምዕራፍ አያሸጋግሩትም ብዬ እንደደመድም ያደረገኝ። በአሁኑ ሰዓት ተስፋ ቆርጫለሁ በዚህ ለውጥ ላይ። ስለዚህ ሰላማዊ ትግል ተደርጎ ሌላ የዲሞክራሲ ሽግግር ካላለ ግን በእነሱ ላይ ተስፋ የቆረጥኩበትና ዶክተር አብይ ያጨለሙበት ሁኔታ ነው ያለው። አመሰግናለሁ።
ዘነቱ ፀሐይ ይባላለሁ። የዶክተር አብይ እንቅስቃሴ በጣም ቆንጆ ነው። ወደ አሁኑ ግን ይሄን ያህል ህዝብ ሲፈናቀል፣ ይሄን ያህል ህዝብ ሲጎዳ፣ ቤቱ ሲቃጠል፣ ወንጀለኞችን አድኖ መያዝና ማስያዝ ሲገባው በቸልተኛ ተመልከቱ በጣም ያሳዝናል። ስለዚህ የተፈናቀሉ ሰዎች በኢትዮጵያ ውስጥ እንቆጥራቸው ለነሱ ያጣነው ገንዘብ እንኳን በልማት ብናውለው ምን ያህል ልማት እናውለው ነበር? ምን ያህል ጤና ጣቢያ፣ ምን ያህል ትምህርት ቤት፣ ምን ያህል ልዩ ልዩ ፕሮጀክቶችን እናቋቁመት ነበር ህዝባዊ በሆነ መልኩ። ቸል በማለቱ ግን በጣም በጣም የኢትዮጵያን ህዝብ አሳዝኗል፣ የባህር ዳርን ህዝብ አሳዝኗል።
ስሜ ሻምበል ፈቃደ ደምሴ፣ የምኖረው ባህር ዳር ከተማ ቀበሌ 13 ነው። ትራቢ ሌሎችም ጓደኞቻቸውን ጨምረው አገሪቷን ለለውጥ አብቅተዋታል። በጎረቤት ሀገር ያለውን ግንኙነት የበለጠ በማጠናከር በተለይ ከ20 አመት በላይ ከኤርትራ ጋር ግንኙነት የተቋረጠውን ኤርትራና ኢትዮጵያን ህዝቡን ለህዝብ አገናኝተው እዚህ ደረጃ አድርሰዋል። እንቅስቃሴው ጥሩ ነው፣ በጣም ደስ የሚያሰኝ ነው። ህዝቡ የተቀበለው ነው፣ ዓለም የተቀበለው ለውጥ ነው። አልፎ አልፎ የሚከሰቱ ችግሮች አሉ። ለምሳሌ መፈናቀል እንዴት ሊከሰት ቻለ? ስለዚህ በስሮቻቸው ያሉትንም አመራር አካላት በአግባቡ ተከታትለው ለዚህ ለመፈናቀል የሚያበቁትን ጎጠኞች መንጥረው ማስፋት አለባቸው እና በእኔ በኩል እንግዲህ ይህን ያህል ነው።
ተማሪ ቤት ላይ እንደነቀው ባላለ የአስረኛ ክፍል ተማሪ ሲሆን ዶክተር አብይ ለየት የሚያደርገው ሴት ፕሬዚዳንት እንዲመረጡ የሚያደርገው ነገር ይህ ደስ ይላል። ይህም ደግሞ ለእኛ ለተማሪዎች በርትተን ትምህርታችን እንድንማር ሞራል እየሆነልን
Hello Jibjiga, hello Goday, hello Gabridahar, hello Dagahbur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. What is the reason I stand? Gabina VOA, Gabina, Gabina, Gabina.
ተከታዩ አስተያየትም ከዚሁ ከጠቅላይ ሚኒስትሩ አንድ አመት የስልጣን ዘመን ጋር የተያያዘ ነው። የመቀሌው ዘጋቢያችን ሙልጌታ ጽባሃ የተለያዩ ኗሪዎችን ያቆመ ምን አስተያየት አላችሁ? እንዴት አለፈ አንድ አመቱ ብሏቸዋል?
የአንድ አመት ቆይታቸውን ስንመለከተው ፖዚቲቭ የሆኑ ሳይዶችን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከነሱ መካከል የትክክለኛ ወንጀለኞች ጥፋታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም፣ ሁለተኛው የፖለቲካል ምህዳሩ ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰላማዊ መንገድ እንዲታገሉ መፍቀድ፣ ይሄም እንደ መልካም ጎን ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱትና ቢያባብሱትም እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ አምናለሁ።
የሴቶች ተዋጽኦ ወይም ሴቶች በደንብ ወደ መንግስት ውስጥ መግባታቸው፣ ወደ ሚኒስትሪ ወደ ካቢኔ መግባታቸው፣ መሳተፋቸው በይበልጥ ለነሱ ለችግርም ተሎ ተሳትፎ የነበረው ጠቅላይ ሚኒስትር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር
የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፏቸው ከሚቀበላቸው ጉዳይ ነው።
እሳቸው ከተመረጡ በኋላ አገሪቱ ትርምስ ነው የተፈጠረው። ትርምስ ይባል በኢኮኖሚ በብዙ ነገር ኢኮኖሚም ሊያድግ አልቻለም። ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ በስተቀር ምን ቫል የለውም፣ ምን ትርጉም የለውም። ስለዚህ እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ ሰርተዋል ብዬ አልገምትም።
ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ እየታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለት ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆን ተብሎም ቢሆን የቆየው የአንድ ህዝብ ላይ ያተኮረ ጥላቻን እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ።
እሳቸው ከመምጣታቸው ሲ ነበሩ ያለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው። አይ ቲንክ አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ለውጡ የኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ሁሉ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪ ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር። ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል።
የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒ ያደረገ ሁኔታዎች ነው መፈጠር የጀመሩት። ከዛ በተጨማሪ ያው እንደሚታወቀው መሰረታዊ ከሆኑ የዜጎች መብቶች መካከል የመንቀሳቀስ በነጻ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ የመስራት በነጻነት የመስራት መብት ነው። ከሱ ጋርም እንደጠበቅ ነው ሳይሆን በግልብጡ የትኛውም የሀገሪቱ ዜጋ ወደ የትኛውም የሀገሪቱ ቦታ ጫፍ ሄዶ የመስራት እንትኑ ተገድቦ ቆይቷል። ለዛም ምክንያት ብለን ማስቀመጥ የምንችላቸው ያው እንደሚታወቀው የጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው የቀንጀብ ጸጉረ ልውጥና መሳሰሉት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆኑም ሌሎችም የሌሎች ብሔር ብሔረሰቦች ተወላጆችም ከአንዱ ክልል ወደ ሌላ ክልል ሄደው የመስራት ነጻነታቸው ተገድቧል ማለት ይቻላል ማለት ነው።
እቺን ሀገር ምናልባት ላንዴም ለመጨረሻው ልናጣት በሚችልበት አይነት ሁኔታ ነው ያለነው። አሁን ያለንበት ሁኔታ የደህንነት መዋቅሩ በፈረሰበት ሁኔታ ላይ ነው ያለነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብቶም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለነው አሁን።
አገር ወደ መበታተን እየደረሰች
በመንግስትም እንግዲህ ከኢዩኒዮንና የብሽሽቅ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚው በትልቁ ሁኔታ ተቀዛቅዞ ነው ያለው። ስራ አጥነት ሰፊ እየታየ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል። እንደሚታወቀው የተለያዩ ሰዎች በኦሮሚያ ክልል ላይ ኦነግ አባላት ናቸው ተብለው እየታሰሩ ይገኛሉ። ከዛ በተጨማሪም የቀድሞ ኢህአዴግ አመራሮች ምንም በማይወላዳ መልኩ የፖለቲካ እስረኞች መሆናቸው ለሁሉም ግልጽ ነው ማለት ነው።
ህወታው በማንነቱና በቋንቋው ህዝቡ እየተፈናቀለ ያለ ለዚህ መፍትሄ አለመስጠታቸው ለህገ መንግስት እስካልቆሙ ህገ መንግስት እስካላከበሩ እኔ ጠቅላይ ሚኒስትር ብዬ ለመግለጽ በጣም ነው የሚያስቸግረኝ።
የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ከደቡብ ክልል ሐዋሳ ከተማ አርባ ምንጭና ጂንካ ከተማ አስተያየት ሰጪዎችን አስተባብሮ ደግሞ ልኮልናል። እሱም አሁን እንሰማለን።
ሰይ ጎርበርን ባላሉ የቀርሞ የጦር አባል ነኝ። በኢትዮጵያ ውስጥ የሚደረጉ ስርዓቶች ቢያንስ ቢያንስ ከኃይለ ሥላሴ ጀምሮ ደርግን ብለውም ደግሞ ኢህአዴግን አሁን ደግሞ ለውጥ የተደረገውን ወይም ደግሞ በአሁኑ ሰዓት በኢትዮጵያ ከዳር እስከ ዳር ያንቀሳቀሰውን መንግስት አጠቃላይ አራት መንግስት አይቻልም። አንደኛ ማወቅ ያለብን ምንድን ነው? የመጀመሪያው ደረጃ የኢትዮጵያን አንድነት መመስረት። ሌላው ትልቁ ነገር በውጭ ዓለም ውስጥ በስደትም ሆነ በተለያየ መንግስታት ወይ የነበሩትን እስረኞች አስፈቶ ወደ ሀገር ማምጣት ይሄ ከአንድ መንግስት የሚፈልግ ከፍተኛ የሆነ ይሄ ሀገር ፍቅር ነው ወገን ፍቅር ያለው መሆኑን አስረስገጠት። ዋናው ትልቁ ነገር ዲሞክራሲ ሲሰጠን ከራሳችን ጋር የተገናዘበ አይደለም። ዲሞክራሲ አንዱ እኮ ትልቁ ችግር ይሄ ነው። መብትና ግዴታን ሳታውቅ ዲሞክራሲ ልታገኝ አትችልም። ዲሞክራሲ ልቅ አድርጎ በሚሰጥበት ጊዜ ሰው ከአቅሙ በላይ ሆነ ስርዓት አልበኝነቱ ትንሽ ወጣ ያለ ስለሆነ ወጣቱ ትውልድ ሰከን ብሎ ሊያስብና ሊረዳ የሚችለው ከሚሰጠው አመራር ጋር አሁን ደግሞ ከሚያደርጋቸው እንቅስቃሴዎች ጋር የተሟሉና የተሟሉ አይደለም።
አፍቅረ ማርያም ይባላለሁ። ይህ በጎ ስራ ሰራ የሚባለው ከመጣ ከተሾመ አካባቢ እስከ 3 ወር ባለው ጊዜ ውስጥ ነው። በዚህም ተቀባይነት እምነትም የነበረው በዛ ጊዜ ውስጥ በርካታ ስራዎችን ሰርቷል። እስረኞች መፍታት፣ ከኤርትራ ጋር ያለውን ግንኙነት እንደቀድሞ በሰላም ማስቀጠል ነበረ። ከዛ በኋላ ግን ከበፊቱ ስርዓት በባሰ ሀገራችን በዘረኝነት መንገድ ውስጥ እንድትሄድ እየተደረገ ባለበት ሁኔታ እንኳን ወይ እርምጃ ወስደን እነዚህ ዘረኛ የሚባሉት ማለት ደቡብ ክልል ላይ፣ ኦሮሚያ ክልል ላይ፣ አማራ ክልል ላይ እርስ በርስ በብሔር ተደራጅተው መንግስት የለም በምትልበት ደረጃ ባንኮች ዘረፋ ይካሄዳሉ፣ የተለያዩ ህገወጥ ድርጊቶች በህዝብ ላይ ይደረጋሉና አንደኛ ህጋዊ እርምጃ አይወሰድም፣ ሁለተኛ በእነዚህ እንትን ላይ ምንም አይነት መግለጫ አይሰጥም። ከዛ በተረፈ ለምሳሌ አሁን አዲስ አበባን በተመለከተ ብዙ ዝግብ ይነሳል። ግልጽ የሆነ አቋሙን እንደ መንግስት አያሳውቅም። ሁለት መንግስት አለ በሚባልበት ሰዓት ላይ ነው መንግስት አለ የለም የሚለውን ለህዝቡ ማሳወቅ ሲገባው እነዚህ አይነት ነገሮች ይታለፉና ሰላማዊ ትግል በሚያካሂዱ ሰዎች ላይ እንደገና አንቲ ሆኖ መቅረብ ይሄ በራሱ ተቀባይነት እንዲያጣ ያደረገው ነው ያለው።
እሺ ስሚን ተከታተልልኝና ጠቅላይ ሚኒስትራችን በአንድ አመት ጊዜ ውስጥ ያደረገው መልካም ነገር አለ? አንደኛ አሁን የብሔር አንድነትን እየተናገረ ነው። ሰው አልተቀበለውም እንጂ ጥሩ ጎኑ ይሄ ነው። ኢትዮጵያዊነት የሚለውን እየሰበከ ነው። ግን ያው ሰው ውስጥ አልገባም። አሁንም ብሔርተኝነት አለ። ከኤርትራ ጋር ያለን ሰላም ጥሩ ነው። እስረኞች መፈታታቸው ጥሩ ነው። ብቻ ይሄ በተለይ እንደዚህ መናገራችንም ጥሩ ነው አይደል? የዚህ መፍት ራሱ ብቻ ነበር ማለት ሰው እንደፈለገ እንዲናገር ሆኗል። ግን እንደፈለገም እንዳትወጣ እንዳትገባ እያደረገ
ስማወደስ ይባላለሁ። ከአርባ ምንጭ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ ሆኑ ከመጡ በኋላ ያው ያሉ ለውጦች በጣም አበረታች ናቸው። በተለይ በመጀመሪያ ደረጃ ከነጻነት ጋር ተያይዞ ያሉ ጉዳዮችን ፖለቲካ እስረኞች ነጻ መሆናቸው፣ ጋዜጠኞች ነጻ መሆናቸው፣ በተለያዩ አካባቢ ያሉ ህዝብን ነጻነት አፍኖ የቆዩ ችግሮች መፈታታቸው፣ ከኢትዮጵያና ኤርትራ ጋር ያሉ ጉዳዮች በሰላማዊ በሆነ መንገድ ተፈተው ህዝቡ በአሁኑ ሰዓት በነጻ መገናኘቱ በጣም አበረታች ናቸው። ከዛም አልፎ ተርፎ በፌዴራል መዋቅር ደረጃ የነበሩ ከሙስና ጋር ተያይዞ ከሰብአዊ መብት ረገጣ ጋር ተያይዞ የነበሩ ጉዳዮች ላይ የተወሰዱ እርምጃዎችም በጣም አበረታች ናቸው። ከዛ ባለፈ የፖለቲካ ፓርቲዎች በነጻነት ሀገሪቱ ውስጥ ገብተው የትጥቅ ትግላቸውን አቁመው ዴሞክራሲያዊ በሆነ መንገድ ሀገሪቱ ውስጥ መሳተፋቸውም በጣም ትልቅ ግብ ነው። ይሁን እንጂ ከዚህ በተቃራኒ ደግሞ የባለፉት ስርዓት ኢፌክቶች ያመጧቸው እኚህ ከብሔር ነጻነት ጋር ተያይዞ ያሉ ጉዳዮች ከነጻነት ይልቅ ወደ ጽንፈኝነት አምርተው ያን ታኮ የመጡ ችግሮች ደግሞ በተለያዩ አካባቢዎች እርስ በርስ ግጭቶችና በተለይ አላግባብ በሚሰራጩ መረጃዎችና ቅስቀሳዎች የሰዎች መፈናቀል፣ ሞትና እርዛት መብዛቱ ያልተሰረበት ወይም በአግባቡ ያልተያዘ ጉዳይ ነው ብዬ አስባለሁ። አሁንም በተለያዩ አካባቢዎች በይፋ ባይወጣም የሚሞቱ የሚፈናቀሉ ዜጋዎች እንዳለ በተለያየ ሚንስ እየሰማን ነው ያለ ነው እና ያ ያሉ ሁኔታዎች በከፍተኛ ደረጃ ስርነቀል በሚመስል መልኩ ለውጦች እየሄዱ ቢሆንም የለውጡ ተግዳሮቶች ደግሞ አስቸጋሪ ሁኔታዎችን አብረው ያልተፈቱ ያሉ መሆኑን ተገንዝቤያለሁ።
እኔ ዘይኑ ከዲሳ እባላለሁ። ደቡብ ኦሞ ዞን ጂንካ። እንደ አንድ ኢትዮጵያዊ እንግዲህ ጠቅላይ ሚኒስትራችን ወደ ስልጣን ከመጡ ወዲህ የታዩ መልካም ጅምሮች አሉ። በተለይ ኢትዮጵያዊነትን በተመለከተ ኢትዮጵያዊነትን የሚሸጡ መልካም ስራዎች እንደ ሀገር እየተሰሩ እንዳሉ ይታወቃል። በቀጣይ ጊዜያቶች ወደ ተሻለ ምዕራፍ የምንሻገርበት እንድምታ ያለው ይመስለኛል። ምናልባት መሰረታዊ የሆኑ ችግሮችንም እየፈቱ የሄዱበት ሂደቶች ያሉ ይመስለኛል። ላይ ያሉት ባሪዎች ጋር የሚሰዋሉት ለውጦች ግራውንድ ላይ ከማብረት ረገድ እታች ያሉት አመራርም ህዝቡም ያንኑ ተቀብሎ ከማራመድ ረገድ ብዙ ክፍተቶች እንዳሉ ነው አሁን የሚታየውም ነገር።
ወደ ተለያየ ቦታ ተዟዝረው አስተያየት አጠናቀው የላኩልንን ዘጋቢዎቻችንን እናመሰግናለን። የመጨረሻው ዘገባችን ዜና አረፍት ነው።
የግራሚ አዋርድ እጩ የነበረውና የ33 ዓመቱ ኤርትራዊ ራፐር ኤርሚያስ አስገዶም ወይም ኔፕሲ ሃስል በትናንትናው ዕለት በሎስ አንጀለስ ከተማ በጥይት ተመቶ ህይወቱ አልፏል። በርካታ የሙዚቃ አፍቃሪዎቹና አድናቂዎቹ ሀዘናቸውን በመግለጽ ላይ ይገኛሉ። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኩልናል።
ኔፕሲ ሃስል በሎስ አንጀለስ ከተማ ውስጥ ክሬንሾና ስላውሰን የአልባሳት መደብሩ አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትናው ዕለት በመኪና ውስጥ በተከፈተበት የተኩስ ሩምታ 6 ጊዜ በጥይት ተተኩሶ ህይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኔፕሲ ሃስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙሃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬክ ቢንግ ሾና ሪክ ሮክስ ጋር አብሮ የሰራ ዝነኛ ራፐር ነበረ። የ33 ዓመቱ በትላንትናው ዕለት ህይወቱን ያጣው ይሄው ዝነኛው ራፐር የሙዚቃ ቀንቃኝ ኤርሚያስ አስገዶም ወይም ኔፕሲ ሃስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ህይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ ሁለት ግለሰቦች በጥይት ተመተው ህክምና ላይ መሆናቸውም ገልጿል። ኔፕሲ ሃስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ እጩ ተወዳዳሪ እንደነበር የሚታወስ ነው። ላለፉት 22 ዓመታት ያህል ኔፕሲ ሃስልን በቅርብ አውቀዋለሁ። ባህሉን ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ግርፒስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውን ብሏል።
እኔ ኔፕሲን ማውቀው በ1997 አባቱ ከኔ ጋር አንድ ላይ እንሰራ ነበርና ወደ አባቱ ስራ ብዙ ጊዜ ስለሚመጣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መጥቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ ዓለም ከገባ በኋላ እንገናኝ ነበር።
እንደው በህይወት በነበረበት ወቅት ምን አይነት ሰው ነበር ኔፕሲ ሃስል ወይም ኤርሚያስ አስገዶም?
ኔፕሲ በህይወቱ እያለ በጣም ሀበሻ በጣም ይወድ፣ የሀበሻ ካልቸር የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ የሱ ሾው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር። በቃ ብዙ ፍቅር ያሳየ ዜጋ ነበረ።
እንደው ለመጨረሻ ጊዜ መቼ ነበር ያገኘኸው? እስኪ
ለመጨረሻ ጊዜ 2 ወር 3 ወር ያደርጋል አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን። ብዙ ቁጭ ብለን አውርተን ነበር። በቃ አሁን አዲስ ነገር ወደ ሀገር ቤት ሄዶ አገሩን ለማየት እንደገና ከዚህ በፊት ሄዶ ነበረ። አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያለር ለሀገር ቤት ለማየት በጣም ፍላጎት እንደነበረው ነገር ነበረ።
ኔፕሲ ሃስል እንደው ምንድን ነው የሚወደ የነበረው? ቀርበ ስታጫውተው ምን ሄደህ ነበር? እስኪ ትዝታውን ወደ ኋላ ሄደን እስኪ አጋራል።
ኔፕሲ ሃስል በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲው ሄዶ መስራት፣ አዲስ ነገር የትምህርት ቤት መስራት፣ እንደሱ አይነት ነገሮች ነው በቃ የሚታየው። እሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሚኒቲ ውስጥ ሲያግዝ ነበረ።
ክብሮም ተስፋ ጊዮርጊስ ስለ ጊዜ እጅግ አድርጌ አመሰግናለሁ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም፣ ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Con Radio Sagale America.